ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው።
ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንዴት ሰነበታችሁ? ሰላምታችንን በጌታ በኢየሱስ ክርስቶስ ስም እናቀርባለን። ይህ በአትላንታ ጆርጂያ ከምትገኘው የኢትዮጵያ ወንጌላዊት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የሳምንቱ የሬዲዮ ፕሮግራማችን ነው። በዛሬው ዝግጅታችን ወደ እናንተ ለማድረስ እየተዘጋጀ ነው ለምድራችን ፈውስ አንድነት አይነተኛ ምክንያት ነው በሚል ርዕስ ቄስ ዶክተር ቶሎሳ ጉዲና ከእግዚአብሔር ቃል ያካፍሉናል። እንድትከታተሉ በቅድሚያ እንጋብዛለን። አብራችሁን ቆዩ።
ዮሐንስ ወንጌል ምዕራፍ 17 እናወጣለን። ዮሐንስ ወንጌል ምዕራፍ 17 በመጽሐፍ ቅዱስ ውስጥ ልዩ ምዕራፍ ነው። ምክንያቱም የጌታ ኢየሱስ ክርስቶስ ጸሎት ይዛ ውስጥ ተጽፏል። ከላይ እስከ ታች ጌታ ኢየሱስ የተናገረው የጸለየው የጌታ ኢየሱስ ጸሎት ብዙ አልተጻፈም። ነገር ግን እዚህ ላይ በሙላት የተጻፈው የሱ ጸሎት ነው። ይሁንና እኛ የምናነበው ከቁጥር 20 ጀምሮ ነው። ቁጥር 20 ጀምሮ በጌታ በኢየሱስ ክርስቶስ ስም እናነባዋለን። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። አንተ እንደ ላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻችኋለሁ። እንዲሁም ዓለም አንተ እንደ ላከኝ በወደድከኝም መጠን እነርሱን እንደ ወደድኳቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለ ወደድከኝ የሰጠኸኝን ክብርን እንዲያዩ እኔ ባለሁበት የሰጠኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩህ። እነዚህም አንተ እንደ ላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስሜን አስታወቅኳቸው አስታውቃቸውም ማለው ይላል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደ ተጻፈ የሰራዊት አምላክ እግዚአብሔር ዛሬ ከምሕረትህና ከቸርነት የተነሳ ያ መለኮታዊ ቃሌ ወደ እያንዳንዳችን ሕይወት ይግባ። ያ መለኮታዊ መገለጤ ወደ እያንዳንዳችን ይምጣ። ያ የዘላለም እግዚአብሔር ካንተ የሆነ ማስተዋል፣ ካንተ የሆነ ጌታ እግዚአብሔር ሆይ ልብ የማድረግ ጸጋ በክርስቶስ ኢየሱስም በእያንዳንዳችን ላይ ይፍሰስ። ክብር ለዘላለም እስከ ዘላለም ላንተ ይሁን። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። በዘመናችን በግል ኑሯችን ሆነ የምንመሰክረው በማስ ሚዲያ የምንሰማው ሁሉ ብዙውን ጊዜ የዓለም ህብረተሰብ የዓለም አመለካከት ጤና የጎደለው ሰብአዊ ፍጥረት እንደሆነ እናያለን። ዛሬ በዓለም ላይ እየሆነ ያለው የሰውን ማንነት የሰውን የልብ ሁኔታ እንደ ራጂ እያየን ነው። ሰው ከፈጣሪው መምሪያ በገዛ ፈቃዱ ከወጣ በኋላ ጤና የሌለው ፍጥረት ሆነ። ከዛን ጊዜ ጀምሮ የተጻፈው ታሪክ ሁሉ የጥላቻ፣ የንቀት፣ የግድያ ታሪክ ነው። ሰው ራሱን የሳተ፣ ዓላማውን የሳተ፣ ፈጣሪውን የሳተ፣ ሕይወቱን የሳተ ፍጥረት ሆነ። ዛሬ በትምህርት ዓለም፣ በኢኮኖሚ ዓለም፣ በፖለቲካ ዓለም፣ በአሰራር ዓለም በጉልህ እያንጸባረቀ ያለው የሰው ማንነት ነው። ስለሆነም ለችግራችን መፍትሄ ስንፈልግ፣ ለትውልዳችን መፍትሄ ስንፈልግ፣ ለሕዝባችን ለምድራችን መፍትሄ ስንፈልግ በሁለመናችን እያንጸባረቀ ያለውን የእኛም ባህሪ ልንንቅ አንችልም። ባህሪያችን የማንነታችን መመዘኛ ነውና ከእግዚአብሔር ቁጥጥር ውጪ የወጣ የሰው ባህሪ ምድሪን ሲኦል አደረጋት። ሰው ያለ እግዚአብሔር ይኖር ዘንድ ስላልተፈጠረ ትርጉም ያለው ኑሮ፣ ሰላም ያለው ኑሮ፣ ጤና ያለው ኑሮ፣ ጸጋ ያለው ኑሮ፣ ክብር ያለው ኑሮ ለመኖር ከፈጣሪው ጋር መታረቅ ይኖርበታል። ማንም ሰው በምድር ላይ ዛሬ በዩናይትድ ኔሽን አቆጣጠር 7.3 ቢሊየን ህዝብ አለ በምድር ላይ። ይሁንና እነዚህ ሰዎች በሙሉ እያንዳንዳቸው ጌታን በግል ህይወታቸው ማወቅ ይኖርባቸዋል። በግል ህይወታቸው ማናቸውም ያለ እግዚአብሔር ይኖሩ ዘንድ አልተፈጠሩም። ማናቸውም ያለ እግዚአብሔር ይኖሩ ዘንድ አልተፈጠሩም። ሰው ያለ እግዚአብሔር በሚኖርበት ጊዜ ባዶ ነው፣ የመጨረሻ ባዶ ነው። የሚያደርገውን አቅም የሚሰራውን አቅም ሰው ከእግዚአብሔር ጋር ሲታረቅ ከራሱ ጋር ይታረቃል። ከወንድሙ ጋር ይታረቃል፣ ከጎረቤቱ ጋር ይታረቃል፣ ከፍጥረታት ጋር ይታረቃል። የምጣላበት ምንም ምክንያት የለውም። እግዚአብሔር እያንዳንዱን ሰው ለዓላማው ስለፈጠረ የእግዚአብሔርን ዓላማ መረዳት እንጂ ሰውን ለምን ተፈጠርክ ወይም ደግሞ ማነ ብለ መጣላት የእግዚአብሔር ሐሳብ አይደለም። ወዛን ጊዜ ወገኖቼ ከእግዚአብሔር ጋር በምንታረቅበት ጊዜ ጌታ ኢየሱስ በውስጣችን በሚገባበት ጊዜ የሰላም በር፣ የበረከት በር፣ የእድገት በር፣ የፈውስ በር ይከፈትልናል። መለያየት፣ መናናቅ፣ መወቃቀስ፣ መጥላላት፣ መከፋፋት ሰውን ከማንኛውም በረከትና እድገት ዘግቶታልና። ሰው ያለ እግዚአብሔር ትርጉም የለውም። ሰው ያለ እግዚአብሔር ሕይወት አለው ማለት አይቻልም። ሰው ያለ እግዚአብሔር ቃል፣ ያለ እግዚአብሔር መንፈስ አለው ኑሮ አለው ማለት አይቻልም። ሁሉም ትርጉም የሚያገኘው በእግዚአብሔር ነው። ጌታ ኢየሱስ በ33 ዓመት ተኩል ምድራዊ ዘመኑ በሙሉ በአደባባይ ባያገለግልም ያልጸለየበት ጊዜ ያለ አይመስለኝም። በእርግጥ ጌታ የጸለያቸው ጸሎቶች በሙሉ አልተጻፉልንም። ከተጻፉት ውስጥ ቅድም ያነበብነው አንዱ ነው። በቁጥር 3 ላይ ግን እርሱም በማወቅ ሕይወቴን እንድናገኝ ጸለ። ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል፣ እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። ኢየሱስን ማወቅ የዘላለም ሕይወት ነው። ስለ ኢየሱስ ማወቅ አይደለም፣ ኢየሱስን ማወቅ። ብዙዎች ሕዝባችን ስለ ኢየሱስ ያወራሉ፣ ስለ ኢየሱስ ይናገራሉ፣ ስለ ኢየሱስ ያውቃሉ። ነገር ግን የእግዚአብሔር ቃል ስለ ኢየሱስ እንድናውቅ ሳይሆን ኢየሱስን በግል ሕይወታችን እንድናውቀው ነው። ኢየሱስን በግል ሕይወታችን እንድናውቀው። ወገኖቼ ሰው የዘላለም ሕይወት ከሌለው ከክርስቶስ በክርስቶስ ኢየሱስ የሚመጣ የዘላለም ሕይወት ጌታ ከማጣት ሰው ባይወለድ ይሻላል። ሕይወት ባይኖረው ወደ ምድር ባይመጣው ይሻላል። ምክንያቱም የሕይወት ትርጉም፣ የኑሮ ትርጉም፣ የዘላለም ትርጉም፣ የሰማያት ትርጉም በኢየሱስ ውስጥ አለና። ጌታ ኢየሱስ ሰዎች የዘላለምን ሕይወት ያገኙ ዘንድ ትልቅ ትኩረት ሰጠ። ሕይወቱን አሳልፎ ሰጠ። በመስቀል ላይ ወደ መስቀል በሚሄድበት ጊዜ ድራማ ለመስራት አልሄደም። በጣም አስፈላጊ ስለሆነ እግዚአብሔር በምረዳ መጠን ሰው ምንም አይረዳም። በእግዚአብሔር የሚያየው በእግዚአብሔር ያስተዋለው ነገር ስላለ ሰውን ካለበት ያወጣ ዘንድ ወደ መስቀል ሄደ። እርሱ ይህንን ያደረገው ለምክንያት ነው። ምክንያቱም ሰው ምንም ማጣት የለበት። ሁሉን ነገር ቢያጣ ሰው ሕይወቱን ማጣት የለበትም። በማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ እያንዳንዱ ሰው ለራሱ መመለስ የሚገባውን ዘላለማዊን ጥያቄ ጠይቋል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል አለ። ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል አለ። ምን ይሰጣል? ሰው ዓለምን ቀርቶ አንድ መንደርን በቃ ጠቅላላ የራሱ ያደረገ የለም። ነገር ግን ጌታ ኢየሱስ ነገሩን ሲያጋንን ምን አለ? ዓለምን በሙሉ አስቡት አለ። የዓለምን ክብር፣ የዓለምን ዝና፣ የዓለምን ስም አስቡታል። ይሄንን ሁሉ ቢያተር ኑሮ በጣም የተወሰነ ነውና ከ70 ከ80 አልፍም ከዛ ካለፈ እንዳውም እንጆይ አረገውም ምን ይጠቅመዋል አለ። ሰው ምን ይጠቅመዋል? ስለዚህ እያንዳንዳችን ለዚህ መልስ መስጠት ያስፈልገናል። ሁላችን ዓለምን ብታተርፉ የፈለጋችሁት ቢሆንላችሁ ጌታ ግን ከጎደለ ከሕይወታችሁ ምን ዋጋ አለ? የፈለጋችሁትን ያሰባችሁት ሁሉ ይሁንላችሁ፣ ይሳካላችሁ፣ ግን ጌታ ኢየሱስ እዛ ውስጥ መሪ ካልሆነ የሕይወት ትርጉም ካልሆነ ምን ይጠቅማል? ምንም ጥቅም የለውም። ወገኖቼ ለአገር መቆርቆር ጥሩ ነው። ለድሃ መሟገት ድንቅ ነው። ለፊት መታገል ክብር ነው። ያ ሁሉ ሆኖ ግን ሰው ከዘላለም ምረት ብጎድል ከዘላለም ህይወት ብጎድል ከዘላለም ጸጋ ከዘላለም ጥሪ ብጎድል ምን ይጠቅመዋል? ምን ይጠቅመዋል? ለራሱ የጠፋ ሰው የጠፉት ሊያድን ሊያገኝ አይችልም። የጌታ ኢየሱስ ስብከት የጌታ ኢየሱስ ትምህርት በህይወት ላይ ያተኮረ ነው። በዚህ ባነበም ነው በቁጥር 23 ላይ ስለ አንድነት ጸለየ ጌታ ኢየሱስ። በእነዚህ አራት ቁጥሮች ውስጥ ስለ እውነተኛ አንድነት አምስት ጊዜ ጠቅሶታል። አምስት ጊዜ። ይህ የሚያሳየው የእግዚአብሔር ስጦታ የእግዚአብሔር በረከት የሚገለጠው አንድነት ባለበት ቦታ እንደሆነ ነው። ለግለሰብ ሆነ ለህብረተሰብ ሆነ ለአገር ሆነ ለዓለም እውነተኛ በረከትና እውነተኛ ሙላት የሚመጣው አንድነት ባለበት ቦታ ነው። አንድነት ባለበት ቦታ ነው። በመዝሙረ ዳዊት 133 ላይ ከጥንቱ ህብረት መልካም እንደሆነ ህብረት ያማረ እንደሆነ መዓዛ እንዳለው ይናገራል። እውነተኛ አንድነት ለግለሰብ ለህብረተሰብ ፈውስ ነው። ሰይጣን ምድራችንን በድንቁርና እና በጉስቁልና በድህነት ለዘመናት ያሰረው አንድነታችንን በመስረቅ ነው። አንድነት ከስራ ቦታ፣ አንድነት በህብረተሰብ ዘንድ። ይሄ እውነተኛ የሆነ አንድነት ከቋንቋ የሚመጣ አይደለም፣ ከዘር የሚመጣ አይደለም፣ ከውስጥ የሚመጣ ከመንፈስ የሆነ ከዳግመኛ ልደት የሚመጣ አንድነት። ያም በመስረቅ ሁሉን ነገር ሰረቀንና አራቆተን። ያን የማይገባቸው ሰዎች ምንም አይገባቸው። በአንድ ላይ ተቀባብለን እንዳንኖር፣ ተከባብረን እንዳንሰራ፣ በአንድ ላይ ተደጋግፈን እንዳንሮጥ፣ በጎሳ የለያየን፣ በቋንቋ የለያየን፣ በባህል የለያየን፣ በአካባቢ በስም የለያየን፣ ከተለያየ ጎሳ መሆናችን፣ የተለያየ ቋንቋ መናገራችን፣ የተለያየ ባህል መኖሩ፣ ከተለያየ አካባቢ መሆናችን ለእድገታችን መሆን ሲገባው ለእርግማናችን ሆነ፣ ለጦርነት ሆነ። ያ ለብልጽግናችን፣ ያ ለስልጣኔያችን፣ ለጉዞአችን፣ ለኢኮኖሚያችን፣ ለፖለቲካችን፣ ለውሳኔያችን ጤናማ መሆን ሲገባው ለእኛ ግን ጦርነት ሆነ። ጦርነትን ፈጠረ። ዝም ብለን በለከለሎ ህዝብ ቀረጥን እንሰበስባለን፣ በዛ ቀረጥ የጦር መሳሪያ እንገዛለን ወይም በብድር እንገዛለን። ነዛ አንድሆችን በዛ ጦርነት በዛ ጦር መሳሪያ እንገላቸዋል። እንደዛ አይነት ህዝብ፣ እንደዛ አይነት አእምሮ ነው ያለ ወገኖቼ። የዘላለም እግዚአብሔር ያስበን። ትልቁ የሶስተኛ ዓለም በሽታ ሲልቁ የሶስተኛ ዓለም ስቃይና ውድቀት፣ ድካም፣ ድህነት፣ አንድነት ማጣት ነው። ምሁራን ያላጋለጡት፣ ካህናት ያላስወገዱት፣ የፖለቲካ ሰዎች ለጥቅማቸው የሚጠቃቅሱት አንድነት ማጣት ትልቁ የኢትዮጵያ በሽታ አንድነት ማጣት ነው። ድህነታችን አንድነት ማጣት ነው። ውድቀታችን አንድነት ማጣት ነው። አንድነት ቢኖረን ይህ ሁሉ ውስጥ በዚህ ሁሉ ውስጥ አናልፍም ነበር። በወርቃማ መሬት ላይ እየኖርን ለማኞች ያደረገን ሁሉ የተረፋት ዓለም ውስጥ እያለን የመጨረሻ ድሆች ያደረገን አንድነት ማጣታችን ነው። አንድነት ለእድገት መሰረት ነው። ለፈውስ መሰረት ነው። ለስራ መሰረት፣ ለብልጽግና መሰረት ነው። ለሚመጣው ለተተኪ ትውልድ መሰረት ነው። ለአገር መሰረት ነው። እኛ ኢትዮጵያውያን በአንድ ባንዲራ ስር ነን እንጂ አንድነት የለንም። አንድነት ምን እንደሆነ እንኳ አናቅ። ለውጥ የሚያመጣ ክብር የሚያመጣ ተስፋ የሚያመጣ አንድነት አናቅም። አንድነት ማጣት ለጠላት ያመቻል፣ ለውድቀት ያመቻል፣ ለጥፋት ያመቻል፣ ለመበዳደል ለመሰራረቅ ያመቻል፣ አንዱን ዝቅ ማድረግ አንዱን ከፍ ማድረግ ያመቻል። አንድነት ማጣት አገሬን ይበድላል። ጌታ ኢየሱስ በማቴዎስ 12 ቁጥር 25 ላይ እንደዚህ አለ፣ እርስ በርሷ የምትለያይ መንግስት ሁላ ትጠፋለች፣ እርስ በርሷ የምትለያይ ከተማም ሁሉ ወይም ቤት አይቆምም አለ። ያለ አንድነት መቆም የለም፣ ያለ አንድነት መሆን የለም። ሰይጣን ራሱ እንኳ የማጥፋቱን ሥራ ይቀጥል ዘንድ መንግሥቱን ያስፋፋ ዘንድ መተባበር አለበት አለ ጌታ ኢየሱስ። ሰይጣን እንኳ ካልተባበረ ሥራ መስራት አይችልም። ያልበለዚያ ሥራው አይከናወንለትም። አንድነት ከሌለ ደካማ ባሪያ ይሆናል። አንድነት ከሌለ ጠንካራው አምባገነን ይሆናል። የኢትዮጵያ የዘመናት ጉስቁልና፣ የኢትዮጵያ የዘመናት ዋይታ፣ የኢትዮጵያ የዘመናት እንባ፣ የዘመናት እንጉርጉሮ እንድገታ ከተፈለገ ከሁሉ አስቀድሜ ለአንድነት መስራት አለብን። ለአንድነት መስራት አለብን። ተማሩ የሚባሉት ነገሩ አይገባቸው፣ ደረሱ የሚባሉት ነገሩ አይገባቸው። ይሄ የሚያሳዝን ነው። ትምህርት ወደ በረከት የማመጣ ከሆነ፣ ወደ መያያዝ የማመጣ ከሆነ፣ ወደ አንድነት የማመጣ ከሆነ ምን ትምህርት ነው? ፊደል ቆጥሮ ዲፕሎማ መያዝ ነው? ያ ምኑ ነው የሚጠቅመ? ምኑ ላይ ነው ለሕዝባችን የሚሆነው? ወገኖቼ እግዚአብሔር ማስተዋልን ይስጠን። አሜን። እግዚአብሔር ማስተዋልን ይስጠን። እውነተኛ አንድነት በአዋጅ አይመጣም፣ በዲፕሎማሲ አይመጣም፣ በፉከራ አይመጣም፣ በዛቻ አይመጣም። ዲፕሎማሲ ነገርን ይደብቃል እንጂ ነገርን አይገልጥም። ዲፕሎማሲ የአንድን ሰው ልብ፣ የአንድን ሰው ሕይወት ፈውሶ አቅም። አዎ ጦርነትን ያቆማል ለጊዜው፣ ለጊዜው ቦምብን ይቀብራል። ከዛ በኋላ ያ የተቀበረው ቦምብ የሚመጣው ትውልድ ያፈነደዋል። ዲፕሎማሲ ፍጹም ፈውሲን አምጥቶ አቅም። ፍጹም ፈውሲን የሚያመጣው የናዝሬቱ ኢየሱስ ብቻ ነው። እሱ ከላይ እስከ ታች ፈውሲን ያመጣል። እሱ ከፈታ ሰዎች ይፈታሉ፣ አገር ትፈታለች፣ ፖለቲካ ይፈታል፣ ኢኮኖሚ ይፈታል፣ ትውልዱ ይፈታል። ከእግዚአብሔር የሆነ በረከት ብቻ ነው ሰዎች የሚባረኩበት። ወገኖች
ለመንፈሳዊም ሆነ ለምድራዊ እድገት መሰረት የሆነው አንድነት ነው። ያለ አንድነት አንድ ምዕራፍ እንኳን ልንራመድ አንችልም። እኛን እንደ ሀገር ወደ ኋላ ጎትቶ ያስቀረን ነገር ቢኖር በአንድ ልብ ያለ መስራት፣ በአንድ ልብ ያለ ማገልገል ነው። ይህንን መሰረታዊ ችግር ለመቅረፍ ደግሞ የመጀመሪያው እርምጃ ይቅር መባባልና የሌላውን አስፈላጊነት መረዳት ነው። የተከበራችሁ አድማጮቻችን፣ ለዛሬ ያዘጋጀነውን በዚሁ ነው የምናጠቃልለው። የዚህን ቀጣይ ክፍል ቄስ ዶክተር ቶሎሳ በሚቀጥለው ሳምንት ይዘውልን ይቀርባሉ። እንድትከታተሉ እንጋብዛለን። ዝግጅቶቻችንን አስመልክቶ የምታነሷቸውን ሐሳቦች በአድራሻችን ብትልኩልን እናስተናግዳለን። ሳምንት እስከምንገናኝ የእግዚአብሔር ጸጋ ከሁላችን ጋር ነው። ሰላም ቆዩ።
የተከበራችሁ አድማጮቻችን ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ጽፉልን ይደርሰናል እናስተናግዳለን። www.eetatlanta.com ድረገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 AM የሚጀምር ያምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 PM የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 PM የሚጀምር ፕሮግራም ሲኖረን እንደዚሁም አርብ ምሽት በ7 PM ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዛለን። ለበለጠ መረጃ በስልክ ቁጥራችን 770-496-1665 ይደውሉልን። ደግሞ አለው 770-496-1665 ይደውሉልን።